አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአድርስ ፓርለስ አክተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ተረካ ክፍል 13 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአድልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ك ክፍል 13 ምዕራፍ 27 ያልሞቱ ሬሳዎች ዋሻ። በየካቲት አጋማሽ ላይ 135 ትላልቅ ሳጥኖች ሙሉ ጥይት የተጫኑ 80 መጋዣዎች በ50 ታጣቂ የራስ ሙልጌታ ወታደሮች ታጅበው አብያጅ ይደረሱ። በድምሩ 243000 ጥይቶች ለ80000 ታጣቂ የራስ ካሳ ወታደሮች ከኢትዮጵያ መንግስት የተላከ የመጀመሪያው የትጥቅ ድጋፍ ነበር። ይህም እስከ ጦርነቱ መጨረሻ ጊዜ ድረስ የመጀመሪያውም የመጨረሻውም ድጋፍ ነበር። እነዚህ ጥይቶች ከትግራይ ቀማኛ ሽፍቶች እየተከላከሉ የመጡት የራስ ሙልጌታ ወታደሮች ወደ ጦር ሰፈራቸው ሰሞኑን እንደሚመለሱ ሰማ። እዚህ የሰው ልጅ ሊሸከመው ከማይችለው ፍዳን የሚያበላጭ እንቅስቃሴ የበዛበት ህይወት ትንሽ ማረፍ ፈለኩና ሆነልኝም እስከ ደሴ ዘልቄ ለመሄድ አስቤ ራስ ካሳን ያሰናብቱኝ ዘንድ ፈቃዳቸውን ጠየቅኳቸው። እንዲህ ከአምስት ወር ስቃይ በኋላ ቢያንስ ለጥቂት ቀናት ወደ አምባራዶም ወርጄ ማረፍ እንደምፈልግ አስረድቼ ፈቃድ ስጠይቃቸው ሽማግሌው ራስ ካሳ ጉዞው ምን ያህል አስቸጋሪና አደገኛ እንደሆነ አስረድተው ተቆጥተው እዚሁ አጠገባቸው እንደ ሁሉ ጊዜው ሁሉ ከልጃቸው ከደጃዝማች አበራ የጦር ሰፈር አርፌ እንድቀመጥ በአባትነት መከሩኝ። እመነኝ ጌታው፣ እስከ ደሴ አትደርስም። ከአምባላጌ እስከ ወልዲያ ድረስ ባለው መሬት ላይ ጠላቶቻችን ጣሊያኖች በእኛ በወንድሞቻቸው ላይ ያስታጠቋቸው የራያና ያዘበው አረመኔ ሽፍቶች ይገሉሃል። ገና እግርህ ከአቢያ አዲስ ሲወጣ የትግራይ ሽፍቶች ተከታትለው መንገድ ዘግተው ይዘርፈዋል፣ ይገሉሃል። እስከ ደሴ ዘልቀህ ለመሄድ ሐሳቡ ካለህ ቢያንስ 1000 የታጠቀ ወታደር ያስፈልግሃል። ለዚያውም እድለኛ ከሆንክ ነው ብለው መከሩኝ። ይሁን እንጂ እኔ ለመሄድ ወስኜ ነበር። የትግራይ ሽፍቶች በዋዛ እንደማይለቁኝ ያውቃለሁ። ቢሆንም 50 የታጠቁ የራስ ሙልጌታ ወታደሮች አሉኝ። ምንም ቢሆን ከአቢያዲ የጦር ግንባር የከፋ ነገር በጉዞዬ ላይ ሊያጋጥመኝ እንደማይችል አሰብኩና የለም እሄዳለሁ አልኳቸው። ከሁለት ቀናት በፊት የጣሊያን አውሮፕላኖች እታች ሜዳው ላይ ይግጡ የነበሩትን ከብቶች፣ ፈረሶች፣ አህዮችና በቅሎች በቦምብ እያሳደዱ ሲደበድቧቸው የኔንም ፈረስና ሁለቱን በቅሎችን ገለዋቸው ስለነበር ራስ ካሳ ከራሳቸው የጉዞ በቅሎች አንዷን መርጠው ሰጡኝ። ጓዜን ጠቅልዬ ለጉዞ ስነሳ ራስ ካሳ እስከ ልጃቸው ደጃዝማች አበራ የጦር ሰፈር ድረስ መጥተው ተሰናበቱኝ። ለመጨረሻም ጊዜ ይህን አጉል ሐሳብ ለውጬ እዚሁ አብሬያቸው እንድቆይ ይለመኑኝ። 5 ወር ሙሉ እንደ ጥሩ ጓደኛሞች አብረን ኖረናል። 5 ወር ሙሉ ክፉ ደጉን አብረን አሳልፈናል። 5 ወር ሙሉ የገጠሙንን ችግሮች አብረን በጋራ ተወጥተናል። እባክህ ልጄ አትሂድ፣ ይቅርብህ። እንዲህ የምለምንህና የምመክርህ ልክ እንደ ልጄ ነውና እባክህ እባክህ ልጄ አትሂድ። የትግራይ ሽፍቶች ይገሉህና የሽማግሌ ልቤን ታሳዝነዋለህ አሉኝ። አልሰማኋቸውም። የካቲት 7 ቀን ለ8 አጥቢያ ሌሊት ገና ጨረቃ ብርሃኗን በጥርሳሙ የደብረ አምባ ተራራ ላይ ከመፈንጠቋ ከድንኳኔ አጠገብ የሰዎች ድምፅ ሰምቼ ከእንቅልፌ ባልኝ የተነሳው ወዲያው አንድ ሰው አንገቱን ወደ ድንኳኔ አስገብቶ ተነስ ጌታው፣ ተነስ ተነስ አለኝና በቅጡ እንቅልፌን ባልጨርስም ያለ የሌለ ኃይልን አሰባስቤ ለመነሳት ስትጣጣር ያው ድምጽ በድጋሚ ተነስ ጨረቃዎች አለች እንሂድ አለኝ። አዎ ይህን ድምጽ አሳምሬ አውቀዋለሁ። የባላምባራስ ኪዳነ ማርያም ድምጽ ነበር። ባላምባራስ ኪዳነ ማርያም ደራስ ካሳጦር በ80 አጋሰሶች ጥይት ጭኖ የመጣው የ50ዎቹ ታጣቂ የራስ ሙልጌታ ወታደሮች መሪና ሹም ናቸው። አንበሳ ቀደም ብሎ ተነስቶ በአቅራቢያው ካለችው ጅረት ውሃ ይዞልኝ መጥቶ ስለነበር በፍጥነት ከወገቤ በላይ ታጠብኩ። ቁርስ ለማድረግ ጊዜ አልነበረም ወይም ባላምባራስ ኪዳነ ማርያም በአፋጣኝ አብያድ ለቀን እንድንወጣ ይወተውቱ ስለነበር ያለ ቁርስ ለጉዞ ተዘጋጀው። በዚህ መሃል ሁለት ወታደሮች ያለችኝን ቋጠሮ ሁለት ትናንሽ የጉዞ ሳንጣዎች ባንድ መጋዣ ላይ ጫኗት። ወዲያው ዙሪያዬን ቃኘውና በቅሎዬን እንዲያመጡልኝ ጠየቁ። መስሳጣ ወደ አንድ ወታደር ዞር አልኩና በቅሎዬ ታለች አልኩት። እቺው ጌታው አለኝ። ወዲያው ንግግሩን ቀጥሎ ጌታዬ ይቀመጡና እንሂድ አለኝ። ምንም እንኳ ጨለማ ቢሆንም ያቺ ጠንካራ በጣም የምታምርና ከምርጥ ዘር ተመርጣ ለጉዞ የሰለጠነች ራስ ካሳ ለመሰናበቻ የሸለሙኝ በቅሎ አልነበረችም። ይቺ ፍጹም ኮሳሳ በጣም አጭርና ደካማ በቅሎ ነች። ይቺማ የኔ በቅሎ አይደለችም አልኩት። መቼስ ምን ይደረጋል ጌታው አለኝ ዝን ብሎ። በጣም ውዷንና ምርጥ ዘሯን በቅሎ ከራስ ካሳ ለጉዞዬ በስጦታ ያገኘዋትን ለሊት አንዱ ብልጥ በደካማና በሽተኛ በምትመስል በጣም ትንሽ በቅሎ ለውጧታል። ታዲያ በዚህ ምክንያት ጉዞውን ማሰናከል አልነበረብኝምና በዚያችው ለራሷ እንኳ በመከራ የምትራመድ በምትመስለው በቅሎ ላይ ተቀምጬ ጉዞ ጀመር። ከመንጋቱ በፊት በፍጥነት ተጉዘን እነዚያን ፀሐይን ተከትለው ብቅ የሚሉት የሰማይ ላይ የቆርቆሮ አሞራዎች በአቢያዲ ላይ ማንዣበብ ሳይጀምሩ በፊት ከአቢያዲ በጣም ርቀን መሄድ ነበረብን። በጭጋግ ተሸፍና በወጉ ብርሃኗን ባለገሰችው ጨረቃ እየተረዳንና በቋጥኞች መሃል እየተሽለኮለኩ ወደታች ወደ ከተማው ወረድ። ከከተማው ጫፍ ላይ 50 ታጣቂ ወታደሮችና 80 መጋዣዎች ለጉዞ ተዘጋጅተው ይጠብቁን ነበር። ራስ ካሳ እኔን እንዲያገለግለኝ የሰጠኝና በጦር ሰፈር ሁሌም ከአጠገቤ የማይለየው አንበሳና ታማኙ ጓደኛዬ ልጅ ወልደ ገብርኤል አብረውኝ ለጉዞ ተነስተው ስለነበር ጊዜ ሳናጠፋ ገስግሰን ወርደን ዋናው መንገድ ውስጥ ስንገባ ይጠብቁኝ የነበሩት የራስ ሙሉጌታ 50 ታጣቂ ወታደሮች ከኛ ጋር ተቀላቀሉና የተራራውን ምዕራባዊ ወገን እየታከት ቁልቁል ወደ ደቡብ ወረድ። እንዲህ በጠባቡ መንገድ ቁልቁል ስንነጉድ የፈረሶች የበቅሎዎችና ያጋሰሶች የሚተራማመስ ኮቴ የሚያስነሳው አዋራ እያፈነን ቁልቁል መንገዱን ሸከሸክ ነው። እንዲህኛ እርስ በርሳችን እየተጋፋን እንደናዳ ስንወርድ እኛ ላይ ለመድረስና ወደ ኋላ ላለመቅረት ያለምንም እረፍት ትንፋሻቸውን ውጠው በእግራቸው ለሚሮጡት ወታደሮች አዘንኩላቸው። እናም ፍጥነቴን ትንሽ ገታ አድርጌ ለነዚህ ያለምንም እረፍት ለሚሮጡት ወታደሮች ትንሽ ትንፋሽ የመዋጫ ጊዜ ልገዛላቸው ስሞክር አይዞህ ወደፊት ሂድ ለኛ አታስብ የሚሉኝ በዙ። በተለይ አንዱ ቀደም ብሎ ወደፊት በመምጣት ልክ ከዚህችው ከሲታ በቅሎዬ ጋር ቁልቁል እየነጎደ ጌታው አይዞህ በርታ፣ አሁን ፀሐይ ሳትወጣ በፊት በጊዜ ከዚህ ገላጣ መሬት ርቀን መሄድ አለብን፣ አለበለዚያ እነዚያ የተረገሙ አውሮፕላኖች ያገኙንና ጉዳችን ነው የሚፈላው። አይዞህ ወደፊት ሂድ እያለኝ አብሮኝ ያለማቋረጥ ይሮጥ ነበር። ገና ጎህ ከመቅደዱና ፀሐይ ብርሃኗን መፈንጠቋን ከመጀመሯ የነዚያ የተረገሙ የሰማይ ላይ አውሮፕላኖች ድምጽ ከርቀት መስማት ጀመረ። ብዙም ሳይቆይ በመጥራፍ ላይ ባለው ሰማይ ላይ ከርቀት የሚታዩ 3 ነጠብጣቦች አየን። እየቀረቡና ድምጻቸው እየጠነከረ ሲመጣ ያው የተለመዱት ባለ 3 ሞተር ቦምብ ደብዳቢ አውሮፕላኖች መሆናቸውን ተረዳው። እነዚህ እርጉም አውሮፕላኖች ኢላማ ዛሬም እንደወትሮ ሁሉ የፈረደባት አብያ ዲናት። ብዙም ሳይቆይ ራቅ ብሎ የሚሰማ የቦምብ ፍንዳታ ሩምታ ሰማን። በዚህ ቅጽበት ይህ ነው ብዬ የማልገልጸው ስሜት መላ ሰውነቴን ወረረኝ። ምን ይሆን ልዩነቱ? ማለት የትናንቱና የዛሬው? ለጥቂት ጊዜ በቅሎዬን ገታ አድርጌ አሰብኩ። አሁን ባለንበት ኪዳነ ምሕረቱ ዛፎች አንዴ ወደ ኋላ አንዴ ወደ ፊት ወደ ግራና ወደ ቀኝ ብቻ ንፋሱ እንደነፈሰላቸውና እንዳሻቸው ዘንበል ቀና እያሉ የዕለት ተግባራቸውን ያለመረበሽ ሲያካሂዱ ይታያሉ። በኪዳነ ምሕረቱ ወፎች እንደ ሁሉ ጊዜ ሁሉ ዝማሪያቸውን እያሰሙ ወዲያ ወዲህ ውር ውር ሲሉ ይታያሉ። ትልልቆቹ ነጮቹ ምስጦች ሳይቀሩ ለምንም ነገር ደንታ ሳይሰጣቸው በማለዳ ተነስተው በቤት ግንባታ ስራቸው ላይ ተሰማርተዋል። ከዚህ ከኪዳነ ምሕረቱ በስተሰሜን ትንሽ ራቅ ብሎ ግን ዛፎች፣ ገደሎች፣ ቁጥቋጦዎች ጭፍርጎች ሳይቀሩ በየቀኑ በመንቡርጅብኝ ስራቸው እስኪነቀል ዘራቸው እስኪጠፋ ድረስ ፍዳቸውን እያዩ ነው። እዚች ኪዳነ ምሕረቱ ሰላም ወርዶ ከዚች ራቅ ብሎ ያለች ምድር ግን በቦምብ እሳት እየነደደች ነው። የኪዳነ ምሕረቱን ቆላማ ቀበሌ አሳምሬ አውቀዋለሁ። ማጋነን ባይሆንብኝ እያንዳንዱን ድንጋይ አውቀዋለሁ ማለት እችላለሁ። በጥር ወር መጀመሪያ ላይ ጦራችን ቃይ ቦታ ተነስቶ ወደ አብያ አዲስ ያመራ በኪዳነ ምሕረቱ ለተወሰኑ ቀናት ሰፍሮ ነበር። ኪዳነ ምሕረቱ በጥንት ጊዜ ካለት ድንጋይ የተፈለፈለ ወይም የተጠረበ በግማሽ የተፈጥሮ ዋሻ የሆነ የኦርቶዶክስ ቤተክርስቲያን አለ። ቤተክርስቲያኗ ሰፋ ሰፋ ያሉ በርካታ ክፍሎች ስላሏት ቀኑን በቤተክርስቲያኗ ዋሻ አሳልፈን ደንገዝገዝ ሲል ጉዞ ለመጀመር ከባላምባራስ ኪዳነ ማርያም ጋር ተስማማንና እኔ መንገድ እየመራኋቸው ወደ ዋሻዋ የሚወስደውን መንገድ ይዘን ሄድ። ወደ ዋሻው ከሚያስገባው ትንሽ ቀዳዳ ለመድረስ አስቸጋሪውን ሰርጥ ወጥተን ወደ በራፉ ስንጠጋ ለጆሮ የሚሰቀጥጥ ድምፅ አቆመን። ቁም ጌታው፣ ቁም በሽታ እያለ የሚያቃስት ድምፅ ከውስጥ አቆመኝ። አንገቴን እንዳስገባው ለመቃኘት ሞከርኩ። በአብዛኛው በዚያ ዋሻ የተኛው ወታደር ስጋው አልቆ አጽሙ ብቻ የቀረ በግማሽ የሞተ ነው። በዚያ ቀዝቃዛ ድንጋይ ላይ ያለቻቸውን አሮጌ ሸማ ብቻ ተከናንበው የተኙትን ወታደሮች ሳይ መላ ሰውነቴን አንቀጠቀጠኝ። እነዚህ ወታደሮች የተለከፉበት በሽታ ተራና በቀላሉ የሚፈወሱት አይነት አይደለም። እነዚህ በሽተኛ ወታደሮች ይፍጠንም ይዘግይም እንጂ ሞት የተፈረደባቸው ምስኪኖች ናቸው። እናም እነዚህ ምስኪኖች በታላቅ ወኔና ትዕግስት ሞታቸውን የሚጠብቁ በሕይወት ያሉ ሬሳዎች ናቸው። በዚች ዋሻ ከ60 በላይ በሽተኞች ሸማቸውን ተከናንበው ተኝተዋል። አዎ ያለ ኃጢአታቸው ሞት የተፈረደባቸው ምስኪን ወታደሮች ናቸው። አብዛኛዎቹ በሽተኛ ወታደሮች የመጨረሻውን ቀን በታላቅ ተስፋ የሚጠብቁ ናቸው። እዚህ እነዚህን በሽተኞች ከዚህ ስቃያቸው የሚገላግላቸው ወይም የሚያስታምማቸው ምንም ሰው የላቸውም። ምንም አይነት የህመም ማስታገሻ መድኃኒት የላቸውም ብቻቸውን ናቸው። እናም እነዚህ ምስኪን ድለቢሶች በታላቅ ተስፋ የማይቀረው ሞት ይጠብቃሉ። ከዚህ አይነቱ ስቃይ ሞት ታላቅ ነጻነት ነው። ሁሉም በዚህ ዋሻ ተኝቶ የአርባ ቀን እድሉን አሜን ብሎ ተቀብሎ ፈጣሪውን ወደ ቤቱ እንዲጠራው እየለመነና እየጸለየ ህመምና ስቃዩን ችሎ ጸጥ ብሎ ተኝቷል። ማንም ሰው ወኔ ኖሮት እነዚህን ምስኪኖች ከዚህ ስቃያቸው ሊገላግላቸው አልሞከረም። ወኔ ያለው ሰው ቢገኝ እንኳ እነዚህን ምስኪኖች ምንም ሊረዳቸው አይቻለውም ነበር። ያለ ምህረት ሞት ተፈርዶባቸዋል። እኔም እዚያችሁ በር ላይ እንደቆም ከያስኩት አነስተኛ መድኃኒት ቢያንስ ለአንድ ቀን እንኳ ቢሆን ህመማቸውን ሊያስታግስላቸው ቢችል በማለት ቀንሽ የሰጠኋቸውና እግዚአብሔር ምህረቱን እንዲያወርድላቸው ተመኝቼ እኛን ያልሞቱ ሬሳዎች የታጎሩበትን ዋሻ ለቀን ሌላ ዋሻ ፍለጋ ኪዳነ ምህረቱን ማሰስ ጀመር። ያገኘናቸው ሁሉም ዋሻዎች በበሽተኞች ተሞልተዋል። እናም ሐሳባችንን ቀይረን ያልሞቱ ሬሳዎች የሞሉበትን ኪዳነ ምህረት ለቀን ጉዟችንን ቀጠል። ምንም እንኳ የጣሊያን ሰላይና ደብዳቤ አውሮፕላኖች ሲበሩ አልፎ አልፎ ቢታዩም በፍጥነት እየተጓዝን በቋጥኞች እና ቁጥቋጦዎች መሃል ትንሽ ለኮለኩለን ከቀትር በኋላ ቋጥኝ ከበዛባትና በግማሽ ከደረቀ የወንዝ ዳርቻ ደርሰን ጉዟችንን ገታን። ከባዲ ለጉዞ ስንነሳ በርካታ አምባሻዎች ገዝቼ ነበርና አንበሳን ጠርቼ አምበሳዬ እስቲ አንድ አምባሻ አቀብለኝ ለሌሎችም አድላቸው አልኩት። እሺ ጌታዬ ብሎ አምበሳ እየፈነደቀ ከተቀመጠበት ተወርውሮ ተነስቶ አምባሻ የተከተተበትን ከረጢት ይዞ ወደኛ ሲመጣ ገና ከሩቅ ሳየው ሆዴ የሆነ ነገር ጠረጠረና አምበሳዬ አምባሻውን በምንድን ነው የከተትከው ስል ጠየቅኩት። አምበሳ አሁንም የአማራኪ ፈገግታው ሳይለየው በአሮጌ ሱሬ ነው ጌታው አለኝ። የታባክ አንተ የማትረባ ውሻ ብቻ ሌላም ሌላም የኢትዮጵያውያንን ስድብ ወረወርኩበት። የአንበሳን አድራጎት ሳስበው ለገታው ላቆመው የማልችለው ሳቅ ይዞኝ ሆዴ እስኪቆስል ድረስ በሳቅ ተንቀጠቀጥኩ። እስቲ አሁን ባላጣው ነገር ስድስት ወር ሙሉ ያላንዳች ቅያሬ ሌት ተቀን ሲንከባለልበት በኖረው የቅማሎች ማዕት ሲተረማመስበትና ሲጨፍሩበት በከረሙት አሮጌ ሱሪው በውድ ገንዘብ የገዛሁትን ብቸኛውን የጉዞ ስንቃችንን ይክተተው። የአንበሳ አድራጎት ወታደሮቻችንን ደንታ አልሰጣቸውም። አንበሳ ከአሮጌው ሱሪ ውስጥ እያወጣ የሚያድላቸውን አምባሻ ያለምንም መረበሽ በጸጥታ ይበላሉ። ተመልከት ጌታው፣ አምባሻው እኮ ሸጋ ነው። ቅማሎችም ቢሆኑ እስከዚህ ኃይል ኖሯቸው ዘልቀው ወደ አምባሻው አይገቡም እያለ ባላምባራስ አንዱን አምባሻ አገላብጦ በጣቶቹ መታ መታ ካደረገና እንደ ማራገፍም ሞክሮ ከጎን ላይ ሸረፍ አድርጎ እየበላ እኔም እንድበላ ጋበዘኝ። ለነገሩ እኔ እንዲህ በቀላሉ የምጸየፍና የማንገራግር ሰው አይደለሁም። ከዚህ በፊት የአረብ አገሮችን ስጎበኝ በአንዲት አነስተኛ መንደር ተጠብሶ የቀረበልኝን አንበጣ በልቻለሁ። በተለይ ቻይናና ጃፓን በነበርኩበት ጊዜ ከባህር የሚወጡ ምናምንቴዎችን ሳይቀር እስከ መርዛማ እባብ ድረስ ተባብሰው ያቀረቡልኝን ሁሉ በልቻለሁ። የአንበሳዬ አምባሻ ግን ከሚቻለኝ በላይ ሆነብኝ። ይህን አጋጣሚ በመጠቀም በዚቹ በግማሽ በደረቀች ወንዝ ውስጥ ትንሽ ጠለቅ የሚል ቦታ ፈልጌ በጣም ንጹህ ውሃ የቋጠረ ቦታ ስላገኘው ከብዙ ወራት በኋላ ለመጀመሪያ ጊዜ መላ ሰውነቴን በደንብ ታጠብኩ። የዚዋን ዘነጹና ቀዝቃዛ ውሃ የማይጠገብ ሆኖብኝ ደጋግሜ እየጠለቅኩ ታጠብኩ። ለመጨረሻ ጊዜ እንደነገሩ በችኮላ የታጠብኩት ከዛሬ 2 ወር በፊት ጊባ ወንዝ ውስጥ ጦራችን ወደ ተምቤን ሲገሰግስ ነበር። ከዚያ ቀን ጀምሮ ከሁለት ወር በላይ ባቢያዲ አንድም ጣሊያኖች ቀኑን ሙሉ ያለማቋረጥ በቦምብ ስለሚደበድቡን፣ አንድም ምሽቱን ተገን አድርገው የትግራይ ሽፍቶች ከጦር ሰፈራችን ትንሽ እስክንርቅላቸው እንደ ተራበ ጅብ ስለሚጠብቁን በወጉ ፊታችንን እንኳን ለመታጠብ እድሉ አልነበረንም። ፀሐይ ከመጥለቋ በፊት እንደገና ለጉዞ ተዘጋጀን። አሁን ጉዟችን በመጠኑም ቢሆን ረጋ ያለ ነበር። ልጅ ወልደ ገብርኤል በፓሪስ አደባባይ እንዳልዘነጠ ሁሉ ዛሬ ልክ እንደ ማንኛውም የባላገር ወታደር ያደፈ ሸማውን ለብሶ በባዶ እግሩ ከሲታዋ በቅሎዬ ጎን ይሄዳል። በመድረቅ ላይ ያለችውን ወንዝ ዳርቻ ይዘን ተጉዘን አካባቢያችንን ጨለማው መውረድ ሲጀምር ከሩቅ የውሾች ጩኸት ሰማን። የውሻ ጩኸት ጥሩ ምልክት ነው። ውሾች ባሉበት ቦታ ሁሉ ሰዎች አሉና፣ እኛም ረሃቡ እየጠነከረብን መጥቶ ስለነበር ቢያንስ የሆነ የሚበላ ነገር መግዛት እንኳን ብንችል ብለን አቅጣጫችንን የውሾቹን ጩኸት ወደምንሰማበት አደረግን። ብዙም ሳንጓዝ ከአንድ መንደር ደረስ። የደቡክ መንደር ነበረች። ወደ ደቡክ ቀበሌ ብዙም ሳንጠጋ አንዱን ወታደር ወደ ቀበሌዋ ሄዶ ቢቻል አምባሻና የሚጠጣ ነገር አለበለዚያም ዶሮና ጥራጥሬ ገዝቶ እንዲመጣ ላክነው። ወታደሩ ወደ ጨለማው ውስጥ ገብቶ ከመሰወሩ የውሾቹ ጩኸት እየጠነከረ መጣ። ወዲያው አንድ ሻካራ የወንድ ድምፅ ማን ነው ሲል በትግርኛ ጠየቀ። የኛ ወታደር ትግርኛ አይችልም። የመጣው ከአዲስ አበባ አካባቢ ካለች አንዲት ወረዳ ነው። እናም ለሰውየው በአማርኛ አምባሻ ወይም ዶሮ መግዛት እንደሚፈልግ በማስረዳት ላይ እንዳለ ትግሬው አከታትሎ ሁለት ጊዜ ተኮሰበት። ወዲያው የደቡክ መንደር ነዋሪዎች የወታደሩን ድምፅ ወደ ሰሙበት አካባቢ ደጋግመው ይተኩሱ ጀመር። በምስኪኑ ወታደር ላይ እንዲህ የጥይት ዶፍ ሲወርድበት ወታደሮቻችን ያለምንም ትዕዛዝ መሳሪያቸውን ከትከሻቸው ላይ እያወረዱ ማቀባበል ጀመሩ። በእነዚህ መንደርተኞች አሳፋሪ ድርጊት እጅጉን በጣም ተናደው ጨፈዋል። እኔም አልፈርድባቸውም። እነዚህ ምስኪን ወታደሮች ቤት ንብረታቸውን በትነው የእነዚህን ምስኪን መንደረተኞችንና መሰሎቻቸውን ንብረትና ደህንነት ከጠላት ለመከላከል እዚህ ድረስ መጥተው፣ እነዚህ ሁለታቢስ መንደርተኞች ግን ተቀብሎ በማስተናገድ ፈንታ የጥይት ሰላምታ ያቀርቡላቸዋል፣ ያለምንም ማስጠንቀቂያ ይተኩሱባቸዋል። በዚህ ሁኔታ በንዴት ራሳቸውን የሳቱት ባላምባራስ ኪዳነ ማርያም መንደሩን ከበው ለማቃጠል ተነሱ። ባላምባራስ ለወታደሮቻቸው ትዕዛዝ ከመስጠታቸው በፊት ልጅ ወልደ ገብርኤል ንዴታቸውን አበራርዶ እስቲ እኔ ልሞክራቸው አለና መሳሪያውን ጥሎ ባዶ እጁን ወደ መንደሩ አመራ። ብዙም ሳይቆይ የወልዴን ድምፅ ሰማው። አትተኩሱ፣ ወዳጅ ነን፣ ወንድማችሁ ነኝ አላቸው በትግርኛ። መንደርተኞቹ አንዲት ጥይት ሳይተኩሱ ወልዴን ወደ መንደራቸው ገፍቶ እንዲጠጋ ፈቀዱለት። ወልዴ መንደርተኞችን ምን እንዳላቸው ባላውቅም ብዙም ሳይቆይ ተመልሶ መጥቶ ወደ መንደሯ እንድንሄድ ጋበዘን። እኔም በልጅ ወልደ ገብርኤል 100% ስለምተማመን ምንም ሳላንገራግር ተከተልኩት። ብዙ ወታደር ግን ተንኮል ሳይሆን አይቀርም ብሎ በመጠርጠር ጠመንጃቸውን እንዳቀባበሉ ከኋላዬ ተከተሉኝ። በመንደሯ የመንደሯ ሹምና ሌሎች አዛውንት ቆመው ይጠብቁን ነበር። ካጠገባቸው ስንደርስ ልክ እንደ ጥንት ወዳጃቸው አቅፈው ስመው ተቀበሉን። ዋይ ፈረንጅ ጌታ፣ አሁን የእግዚአብሔር ምን በድለነው ነው እንዲህ አይነቱን ጊዜ ጥሎብን የሚቀጣ? የተበላሸ ጊዜ ነው የተረገመ ጊዜ ለኛም ለጠቅላላውም አገር የማይበጅ እኮ ነው ጌታው ፈረንጅ ወዳጅ ከጠላት ተለይቶ የማይታወቅበት ጊዜ እርጉም ጊዜ ክፉ ጊዜ የምን ደራሹም ብዙ ብዙ አማረው ተናገሩ ለምን በእኛ ወታደር ላይ ተኮሳችሁ ብዬ ሹሙን ስጠይቃቸው ልጅ ወልደ ገብርኤል ተረጎመላቸውና ሽማግሌው ሹም ዋይ ዋይ ፈረንጅ ጌታ መተኮስም አለብን ታዘናል አሉ ማን ያዘዛችሁ ብዬ የሽማግሌውን ምሬት የተሞላ ንግግር አቋረጥኩት ጣሊያኖች ናቸው ጌታው ያዘዙን አሉ ሽማግሌው አሁንም በምሬት ሽማግሌው ሹም የምሬት ንግግራቸውን በመቀጠል ጣሊያኖች እንዳዘዟቸውና በመንደራቸው አጠገብ የኢትዮጵያ ወታደር ሲያልፍ መተኮስና ወደ መንደር ዘልቆ ገብቶ እህልውሃ እንዳይቀምስ ማድረግ እንዳለባቸው መታዘዛቸውን ይህን ሳያደርጉ ቢቀሩና ከመንደሯ አንዱ ሰው እንኳ አንዲት አንኮላ ውሃ ለኢትዮጵያ ወታደር ሰጥቶ ቢገኝ ጣሊያን አውሮፕላኖች በማለዳ መጥተው መንደራቸውን አፈር ድሜ እንደሚያበሏት እንዳስጠነቀቋቸውና ሌላም በምሬት ተናገሩ ቀጥለውም እንግዲህ ፈረንጁ ጌታ ምን እናድርግ ጣሊያኖች እንደሆነ ያለምንም ርህራሄ በአውሮፕላናቸው መጥተው ሴቶቻችንና ልጆቻችንን ይገላሉ አሉ ሽማግሌው ሹም እንዲህ እያማረሩ መላው ጠፍቷቸው እንደ ተቸገሩ እየገለጹ ተጉዘን ከመንደሩ መሃል ደረሰና ሹሙ ከአንዲት አነስተኛ ጣሪያዋ ሳር የለበሰ ጎጆ ደጃፍ ላይ ቆመው ወደ ውስጥ እንድንገባ ጋበዙን የመንደራሹን ጎጆ ሰፋ ብላ ከእንጨትና ከጭቃ ከመሰራቷና ጣሪያዋ በጥሩ ሁኔታ በሳር ከመሸፈኑ ውጪ መስታወት የሌላቸው መስኮት ቢጤ አነስተኛ ቀዳዳዎች አሏት ደብረታቦር ለቅቄ ከወጣው በኋላ ጣሪያና ግድግዳ ባለው ቤት ውስጥ ገብቼ ስቀመጥ የመጀመሪያ ጊዜ ነው ወደ ውስጥ እንደገባን ከፍ ብሎ ከተሰራ መደብ ላይ ሳር ተጎዝጉዞ ካጠገባቸው እንድቀመጥ ጋበዙኝ ሹሙ አሁን ለኔ የማይገባኝ ነገር ለራሳቸው የሚያወሩ በሚመስል ድምፅ እያልጎመጎሙ ሸማቸውን ሲፈታትሹ ቆይተው ፊታቸው በሐዘን እንደጠቆረ አንዲት የተጨማደደች ወረቀት አውጥተው ሰጡኝ ተመልከት ፈረንጅ ጌታ ጣሊያኖች እንግዲህ እንዲህ አይነት ወረቀት ነው በጣሪያችን ላይ የሚበትኑት አሉኝ ወረቀቱን ዘረጋጋዋትና አየኋት በትግርኛ ቋንቋ የተጻፈች ስለነበረች ለልጅ ወልደ ገብርኤል እንዲተረጉምልኝ ሰጠሁት ጣሊያኖች በትግራይ መንደሮች ከበተኗቸው ወረቀቶች ያንዷ ወረቀት ጠቅላላ ይዘት ይህን ይመስል ነበር ለትግራይ ህዝብ በአገራችሁ ሰላም አስፍነን ስልጣኔና ብልጽግናን እንድናሰፍ እግዚአብሔር ልኮናል ይሁን እንጂ የአማራና የኦሮሞ ጨቋኞች ቀማኛና ሰው በላ ወታደሮቻቸውን አሰልፈውብን ይህን የተቀደሰና ከእግዚአብሔር የተሰጠንን ተልእኮ እንዳንፈጽም እያወቁን ነው የተከበርክ የትግራይ ህዝብ ሆይ እነዚህን የአማራና የኦሮሞ ቀማኛ ሽፍቶች በመንደርህ ሲዘዋወሩ ብታገኝ እህል ውሃ ሳታቀምስ ጥይትህን እየተኮስክ እንደ ውሻ ከመንደርህ እንድታባረራቸው እናሳስብሃለን እነዚህ የአማራ ሽፍቶች ወደ መንደራችሁ ተጠግተው የሚበላም ሆነ የሚጠጣ ነገር ሊገዙ ቢቀርቡ አባሯቸው አዝናችሁ ምንም ነገር ምንም አይነት እርዳታ እንዳታደርጉላቸው አጥብቀን እናሳስባለን ከመሃላችሁ ይህን ትእዛዛችንን ተላልፎ አንድ ሰው እንኳ ለአማራ የሽፍታ ወታደር አንዲት አምባሻ ሲለግስ ወይም ሲሸጥ ቢገኝ ምሕረት የሌለው ቅጣታችን በሁላችሁም ላይ ይደርሳል በመካከላችሁ የራሳችን ሰዎች ስላሉን ጨለማን ተገን አድርጋችሁ ትእዛዛችንን ተላልፋችሁ ብትገኙ ጎህ ሲቀድ አውሮፕላኖቻችን መጥተው መንደራችሁን ዶጋ አመድ ያደርጓታል አሁን ገባኝ አብቹ የትግራይ ሽፍቶች የትግራይ መንደሮችን ከለላ አድርገው በጦሩ ላይ አደጋ ሲጥሉና ወታደሮቹን ሲገሉበት ያለምንም ምህረት መንደሩን ያቃጠለበት ምክንያት አሁን ገና ገባኝ ባላምባራስ ኪዳነ ማርያም ይሄን መንደር ከበው ለማቃጠል የተነሱበት ምክንያት ፋሽስቶች በጣም አደገኛ የፕሮፓጋንዳ መሳሪያ ፈጥረዋል። ፋሽስቶች የትግራይ ቀበሌ ባላጋሮችን እያፈራሩና በዛቻ እያስገደዱ የገዛ ወንድሞቻቸውን እንዲገድሉ እያደረጓቸው ነው። ምስኪን የትግራይ ገበሬዎች መላው በጠፋ ሁኔታ ላይ ናቸው። የጣሊያኖችን ዛቻ ፈርተው ትዕዛዛቸውን ሊፈጽሙ የኢትዮጵያ ወታደሮች በታላቅ ንዴት መሳሪያቸውን አዙረው ጠቅላላ መንደሯን አመድ ያደርጓታል። የጣሊያኖችን ዛቻ ወደ ጎን ትተው ትዕዛዛቸውን ጥሰው የሀገራቸውን ድንበር ለመከላከል ከመሃል አገር ድረስ የመጡትን የገዛ ወንድሞቻቸውን ረድተው ቢገኙ ለዚያ የተረገሙ የሰማይ ላይ የቆርቆሮ አሞራዎች መጥተው መንደራቸውን በመውም ያነዷታል። ኋላ ላይ ራሴ ባይኔ በብረቱ እንዳየሁት ጣሊያኖች ከወታደራዊ ስልጣን ጻር ምንም አይነት አደጋም ይሁን ጥቅም የሌላቸውን ተራ መንደሮች ያላንዳች ምክንያት በአውሮፕላናቸው ከማለዳ ጀምረው ጀንበር እስከ መጥለቂያ ጊዜ ድረስ ያለምንም እረፍት እየዞሩ የመጨረሻዋ ድንጋይ በቦምብ ተወቅራ አመድ እስክትሆን ድረስ ለሌሎች መቀጣጫ እንዲሆን ደብድበዋል። በተመሳሳይ የፕሮፓጋንዳ ወረቀቶች በኋላ ላይ በመላው ኢትዮጵያ በአውሮፕላኖቻቸው በትነዋል። ጣሊያኖች እንዲህ ለተቀን ፕሮፓጋንዳቸው ገፍተውበት ከሚበትኗቸው ወረቀቶች ጋር አብረው የፋሽስቱ የሙሶሎኒ መንግስት አርማ ያለበትን የጣሊያን ባንዲራ ጨምረው ይበትኑ ስለነበር በትግራይ ቀበሌዎች ብቻ ሳይሆን በሌሎችም የኢትዮጵያ ግዛቶች ገበሬው በጎጆው ጣሪያና ጫፍ ላይ ሰቅሎ ሲውለበለብ አይቻለሁ። ለዚህም መሰለኝ ብዙ ጊዜ በመንደሮች መሃል ስናል የፋሽስቱ አርማ ያለበት የጣሊያን ባንዲራ በጎጆአቸው ጣሪያ ላይ እየተውለበለበ የመንደሩ ሰዎች ግን እኛን በታላቅ ደስታና ወንድማዊነት በተሞላበት ሁኔታ ተቀብለው ሲያስተናግዱን የነበረው ስምንት ከሽፍቶች ጋር ግብግብ። ከአምስት ወር አስቸጋሪ ህይወት በኋላ ለመጀመሪያ ጊዜ ጣሪያና ግድግዳ ባለው የሽሙጎቹ ቤት ውስጥ መደብ ላይ ሳር ተጎዝጉዞልኝ ለአራት ሰዓታት ያህል ወገቤን አሳረፍኩ። አራት ሰዓት ገደማ እንደ ሬሳ ከተጋደምኩበት መደብ ላይ ልጅ ወልደ ገብርኤል ቀሰቀሰኝና የቀጣዩ ጉዟችን ተነሳን። ሁላችንም ጊዜ ሳናባክን በአፋጣኝ ተነስተን በተቻለን ፍጥነት እየተጓዝ አምባር አዶም ከራስ ሙልጌታ የጦር ሰፈር መድረስ አለብን። እንግዲህ ከራስ ሙልጌታ የጦር ሰፈር ለመድረስ ቢቀረን የሁለት ቀን መንገድ ብቻ ነው። በዛሬው የሌሊት መንገዳችን በአፋጣኝ ከፊታችን የተዘረጋውን ገላጣውንና ሜዳማውን መንገድ ተጉዘን ጊባውንስ መድረስ አለብን። ጊባውንስ ከደረስ የጊባውንስ ዳርቻ ጥቅጥቅ ባለ ጫካ የተሸፈነ ስለሆነ ከነዚያ መዘዘኛ አውሮፕላኖች አይን በቀላሉ ለመሰወር እንችላለን። የነጋጋ አካባቢ ከወንዙ ዳርቻ ደረስ። ከዚያ ወደ ወንዙ ዘልቀን በመግባት የወንዙ ውሃ ጉልበታችንን እየነካ ያንኑ ዳርቻ ይዘን በጉዟችን ገፋን። በዚህ ሁኔታ ስንጓዝ ውለን እነዚያ መከረኛ አውሮፕላኖች ድምጻቸው ከሩቅ ሲሰማን ከወንዙ ወጥተን ጫካው እየተደበቅ እነሱ ሲሄዱ መልሰን ወደ ወንዙ እየገባን ስንም ቦጫረቁለን ከቀትር በኋላ መስመራችንን ለውጠን ከወንዙ ወጥተን በቋጥኞች መሃል መንገዳችንን ሽቅብ ወደ ኮረብታው አድርገን ስንጓዝ ጀምበር ጠለቀች። በነጋታው ማለዳ በመንገዳችን ላይ ተበታትነው ወደ አብያድ የሚሄዱ በሁኔታቸው እጅኩን በጣም መሰላቸታቸውና መድከማቸው የሚታወቅባቸው የኢትዮጵያ ወታደሮች አገኘን። እነዚህ ወታደሮች በአብዛኛው የሸዋ ኦሮሞዎች ናቸው። ባላምባራስ ኪዳነ ማርያም ከነዚህ የሸዋ ኦሮሞዎች ጋር ረዘም ላለ ጊዜ ሲወያዩ ቆዩ። ምንም እንኳን ስለምን እንደሚያወጉ ባላውቅም ከሁኔታቸው እነዚህ ወታደሮች እጅጉን በጣም የተበሳጩና ያዘኑ ይመስላሉ። ምን ተፈጠረ ባላምባራስ? ስለ ሁኔታው ጠየቅኳቸው። ምን አልክ ጌታው? ምንም አለኝ ባላምባራስ ያለ ወትሯቸው ቃላቶቻቸውን ቆጥበው። አሁን የሆነ ነገር እንደ ተፈጠረ ስለጠረጠርኩ ባላምባራስን ወጥሬ ያስኳቸው። ባላምባራስም ሲያንገራግሩ ቆይተው እነዚህ ወታደሮች የሚሉት አሉና ንግግራቸውን ገታ አድርገው ትንሽ አሰብ ካደረጉ በኋላ እንደገና ወደ እኔ መለስ ብለው አየህ ጌታው፣ እነዚህ ወታደሮች የሚሉት የራስ ሙሉጌታ ጦር በአምባራዶም በጣሊያኖች ተከቧል ነው። እንዲያውም ጣሊያኖች ገፍተው መጥተው ገራገራን ይዘዋል። በዛልቃጣም ሜዳ ላይ ከፍተኛ ውጊያ እየተካሄደ ነው። ደጃዝማች ወልደ ማርያምና ደጃዝማች አውራሪስም የጣሊያኖችን ኃይል ስላልቻሉት ከምሽግ ወጥተው ወደ ኋላ ተመልሰዋል። ወደ ራስ ሙሉጌታ የጦር ሰፈር የሚወስዱት ሁሉም መንገዶች በጣሊያኖች ታጥረው ተይዘዋል። እናም ዘልቀን ወደ ደሴ መሄድ የምንፈልግ ከሆነ ትንሽ ወደ ቀኝ ታጥፈን ጣሊያኖችን ወደ ግራ ትተን በአፋጣኝ ማለፍ አለባችሁ ነው። ወደ ራስ ሙሉጌታ መሄዱ ራስን በራስ እንደ መግደል ነው ነው የሚሉት ጌታው አሉኝ ባላምባራስ። ከነዚህ የሸዋ ኦሮሞ የኢትዮጵያ ወታደሮች ተሰነባብተን ከተለያየን ጥቂት ጊዜ በኋላ ሌሎች ወታደሮች ልክ እንደ ፊተኞቹ ተበታትነው ሲጓዙ አገኘናቸው። እነዚህ ግን ሸዌዎች አልነበሩም። እነኚዎቹ ደግሞ የራስ ሙሉጌታ ጦር ጣሊያኖችን ገጥሞ ከገረገራ አባሮ አሁንም መቀሌን ለመያዝ ከፍተኛ ውጊያ ላይ መሆኑን አስረዱን። ማንን እንመን? ልጅ ወልደ ገብርኤል የትግራይ ልጅ እንደመሆኑ መጠን የአካባቢውን ወግና ባህል የህዝቡንም አስተሳሰብ ጠንቅቆ ከሁላችንም በላይ ያውቀዋል። አሁን ከሁለቱም ወገን እንደሰማነው እውነት ነገር ቢኖር በዚህ ሰዓት ባምባራዶም ከፍተኛ የሞት ሽረት ውጊያ እየተካሄደ ነው። እኛ አሁን ባለንበት ሁኔታ የኢትዮጵያ ወታደሮች የት እንዳሉና ጣሊያኖች በየትኛው አቅጣጫ እንኳን እንደመሸጉ ምንም የምናቀው ነገር የለም። ይህ አላዋቂነታችን በቀላሉ ከጣሊያኖች እጅ ሊጥለን ይችላል። እናም ልጅ ወልደ ገብርኤል ጊዜ ሳናጠፋ ወደ አብያዲ ተመልሰን ከራስ ካሳ ጦር ጋር እንድንቀላቀል ሲል ራስ ካሳ መንገድ እንዲመሩን የሰጡን ሽማግሌ ሹም ባህሩ ደግሞ የራስ ሙሉጌታ ጦር ተከቦ እንኳ ቢሆን ማንም የማያውቃት ምስጢራዊ መንገድ ስለማውቅ ወደ ራስ ሙሉጌታ ያለ ችግር አደርሳችኋለሁ ብለው ይምሉ ይገዘቱ ጀመር። አይዞ ጌታው አታስብ፣ ሹም ባህሩ ያለ ምንም ችግር ከራስ ሙሉጌታ ዘንድ ያደርሰናል። ጌታሙስ እንዲያው በጣሊያኖች መሃል እንኳ መሄድ ቢኖርብን ይሄ ሹም ባህሩ ሽማግሌ መሆኑን አትይ፣ በልህና ትልቅ ሽማግሌ ነው። አይዞህ እንዲህ ብለህ እንዳታስብ፣ ከራስ ሙሉጌታ ዘንድ ያደርሰናል እያሉ ባላምባራስ ወተወቱ። የባላምባራስ የአሁኑ ውትወታ መማጸንም የተላበሰ ይመስል ነበር። ባላምባራስ ኪዳነ ማርያም ወደ ራስ ካሳ የጦር ሰፈር አብያዲ ላለመመለስ አጥብቀው የሚከራከሩበት አንድ የግላቸው ምክንያት ነበራቸው። ምናልባት እንዲህ በጊዜ ወደ ራስ ካሳ ጦር ሰፈር ብንመለስ የራስ ካሳ የጦር ሹማምንት ጣሊያንን ፈርቶ ተመለሰ ብለው እንዲያላግጡባቸው ፈጽሞ አልፈለጉም። ከባለምበረስ ኪዳነ ማርያም ውትወታ በኋላ ትልቁ ታላቁ ሽማግሌ በንግግራቸው በመቀጠል አንዴ ቃል ገብቻለሁ ለራስ ካሳ 50ዎቹን ወታደሮችና እናንተም ፈረንጅ ጌታ ከራስ ሙሉጌታ ዘንድ መንገድ መርቼ ላደርስ ቃሌን ሰጥቻለሁ። የገባሁትን የሰጠሁትን ቃሌንም እጠብቃለሁ። ትልቁ ሽማግሌ ምንም እንኳን ብዙም ጉዳይ ብለው ባንሰማቸውም አንድ አንጀቴን የበላችኝ ቃል ተናገሩ። እንዲያው ብቻዬን እንኳን ከመላው የጣሊያን ሰራዊት ጋር መዋጋት ቢኖርብኝ እዋጋለሁ እሞታለሁ እንጂ ለካሳ የገባሁትን ቃሌን አልሽርም። ካሳ ይሙት እያሉ ለብቻቸው ይምላሉ ይገዘታሉ። የኚህ ሽማግሌ ሹምባሩ ሲባሉ የሰላዋ መንደር ሹም ናቸው። ምንም እንኳን የታጠቁትን መሳሪያ ነገር ቢኖር አንዲት መጥረቢያ ብቻ ብትሆንም እንዲፈጽም በራስ መተማመንና የገቡትን ቃል ለመፈጸም ያላቸው ጽኑ እምነትና አቋም አንጀቴን በላው። በዚህ መልኩ ይያልን አልፎ አልፎ የምናገኛቸው የደከሙና ተበትነው ወደ አብያድ የሚጓዙ ወታደሮች ለክ እንደ ሸዋዎቹ የሚጫ ኦሮሞዎች ሁሉ የራስ ሙልጌታ ጦር በጣሊያኖች መከበውንና ወደዚያ ማምራቱ አደገኛ መሆኑን ተጋግመው ቢያስጠነቅቁንም ለመጨረሻ ወደፊት ለመሄድ ወሰንና ለቀጣዩ መንገድ ተነሳን። በትልቁ ሽማግሌሹም ባህሩ ምክር ዋናው መንገድ ለቀን ወደ ተቆራባቹ ኮረብታማና ቁጥቋጦ የበዛበት መንገድ ገባን። ከኮረብታው አናት ላይ እንደወጣን እታች በዳልቻ ድንኳኖች የተጠለቀለቀውን የጣሊያኖች የጦር ሰፈር በትክክል ማየት ቻል። ከዚሁ ኮረብታ ላይ ሆነን ባምባራዶ መንገድ በትክክል አቋረጡን ተረዳን። ከርቀት የመድፍ ጥይት ድምጽ ሲያጓራ ይስማል። ማምባራዶም ትልቅ የጦርነት እሳት እየነደደ ነው። አሁን በቆምንበት ኮረብታ ዙሪያ ተአምራዊ ሰላም ሰፍኗል። ይህ ተአምራዊ ሰላም ለጥቂት ጊዜም ቢሆን በጦር ሜዳ መሆናችንን አዘናጋን። ለጊዜው እስቲ ኮረብታ ላይ ምንም የሚያሰጋ ነገር እንደሌለ አድርገን ቆጠርን። ከኮረብታው ተነስተን ወደ ተራራው ስንወጣ አሁንም ዋናውን መንገድ ለቀን በስተቀኛችን መጓዝ ጀመርን። ልጅ ወልደ ገብርኤል እስካሁን ወደ አብያዲ እንመለስ ባይና የዚህ መንገዳችንን አጥቆ ተቃዋሚ ቢሆንም አሁንም ከጎኔ አብሮኝ እየሄደ ነው። አንድ ሰዓት ጉዞ በኋላ በትክክል የመድፍና አልፎ አልፎ የሚንጣጡ የመትረየስ ድምጽ ሰማን። አውሮፕላኖች አሁንም እየመጡ ዞረውን ተመልሰው ወደ መጡበት አቅጣጫ ይበራሉ። የአውሮፕላኖቹ አብራሪዎች ሊያዩን አይችሉም። ገና የአውሮፕላኖቹን የርቀት ድምጽ ስንሰማ በጊዜ ዋናውን መንገድ ለቀን በየቁጥቋጦውና ቋጥኙ እንደበቃለን። እዚያ አውሮፕላኖቹ ጎብኝተውን ሲመለሱ ከየመሸግድበት ወጥተን ስንጓዝ ሲመጡብን ስንደበቅ ሄዱልን ወጥተን በጉዟችን ስንገፋ ከተራራው ወገብ ላይ ደረስ። አሁን በጠባቡና በገላጣው መንገድ ላይ የግድ መሄድ ነበረብን። ለዚህ መልኩ በጠባቡና በገላጣው መንገድ ስንጓዝ ከመንገዱ በስተቀኝና በስተግራ በኩል ካሉ አጫጭርና ጥቅጥቅ ካሉ ቁጥቋጦዎች ውስጥ ነጭ ሸማ የለበሱ ታጣቂ ባላገሮች ብቅ ብቅ ማለት ጀመሩ። እነዚህ ታጣቂ ባላገሮች ትግሬዎች ናቸው። ሁሉም ታጥቀዋል። እነዚህ ታጣቂዎች ደረጃ በደረጃ ከየቁጥቋጦው ውስጥ እየወጡ ወደኛ መቅረብ ጀመሩ። ወደፊት እንዳንሄድም መንገድ ዘጉብን ማለት ይቻላል። ይሁን እንጂ ባንዳቸውም ላይ የጠላትነት አይነት ስሜት አይነበብም። በስዩም አምላክ ወዴት እየሄዳችሁ ነው? አለ አንድ ወጣት የነዚህ ባላገሮች ሹም ድምጽ። በካሳ አምላክ ወደ ራስ ሙሉጌታ እየሄድን ነው ሲል ልጅ ወልደ ገብርኤል መለሰለት። አሁን ልጅ ወልደ ገብርኤል ወደ ወጣቱ ሹም ዝግ ባለ እርምጃ እየተራመደ ሄዶ በራስ ካሳና በራስ ስዩም የተፈረመ የይለፍ ደብዳቤ ወረቀታችንን አሳየው። يه وطاتنا يتمارشوم كوستر لمالت مكرا جن كمكاكلاتشن يه وطات يتمارشوم كجرباو سورنا عدقنيا چواتا ايتج عوطا اندنبر يجمتم يترترم عالنبرم يه وطات شومنا تكتاوتشو يكداتنياو የባንዳው የደጃዝማች ኃይለ ሥላሴ ጉግሳ ተከታዮችና አገራቸውን ከርተው ከጣሊያኖች ጋር አብረው የገዛ ወንድሞቻቸውን እየወጉ በገዛ አገራቸው ላይ የዘመቱ ሆዳሞች ወራዶች ናቸው የሚል ጥርጣሬ የነበረው አንድም ሰው አልነበረም። የደጃዝማች ኃይለ ሥላሴ ጉግሳ ወታደሮች እንደ ጣሊያን ወታደሮች መልዩ አይለብሱም። ሁሉም ደማንኛውም ኢትዮጵያዊ ባላገር ወታደር ሁሉ የሚለብሱት ያደፈ ሸማ ነው። እናም ያለ ችግር ያሻቸው የትግራይ መንደር ሰላማዊ ነዋሪዎች እንደሆኑ ያሻቸው ደግሞ የራስዩም ወታደሮች መሆናቸውን ገልጸው መዋሸት ማታለልና ያለ ችግር መንቀሳቀስ ይቻላቸዋል። ወጣቶቹም የመሸኛውን ደብዳቤ ወረቀት በቀጡ እንኳን ሳይ መልሶ ለልጅ ወልደ ገብርኤል እየሰጠ የመሸኛው ደብዳቤ ትክክል እንዳልሆነና ከራስዩም በደረሰው ጥብቅ ተዛዝ መሰረት ያለ ፈቃድ ማንንም ወታደር ከጦር ግንባር ተመልሶ በዚህ መንገድ ማለፍ እንደማይችል ካስረዳው በኋላ አሁን በቀጥታ ወደኔ ያያየ አንተና ፈረንጁ መሄድ ትችላላችሁ፣ የቀሩት 50ዎቹ ታጣቂዎች ወታደሮች ግን ፍጥቃቸውን ፈተው ከኔ ጋር መሄድ አለባቸው አለው። ልጅ ደግሬ ያለማቋረጥ ከወጣቱ ሹም ጋር ይከራከራል ያግባባውም ይሞክራል። በዚህ መሃል እኔና 50ዎቹ ወታደሮቻችን በዝግታ መንገዳችንን ቀጠል። እንዲህ በዝግታ ይሄድ ወደ አዲዳሮ ቀበሌ ተቃረብ። የዚህ ታጣቂዎች 50 ብቻ ናቸው። በዙሪያችን ግን ከሶስት ጥጥፍ በላይ በሚሆኑ ሽፍቶች ተከበናል። የኛም ወታደሮች የራሳቸው የሆነ መለዮ የሌላቸው እንደ ሽፍቶቹ ሁሉ ያደፈ ሸማ የለበሱ ስለነበር በቀላሉ ተቀላቀሉ። አሁን ማን ወታደር ይሁን ማን ሽፍታ እርስ በርሳቸው አይተዋወቁም። ይገርማል ከየት ይሆን ይሄ ሁሉ ታጣቂ የመጣው እያልኩ ስገረም አሁንም ከየቁጥቋጦው ታጣቂዎች እየወጡ ጠባቡን መንገድ ሞሉት። ማንም ሊያቆመን ስላልሞከረ አሁንም በዝግተኛው መንገዳችን ቀጥለናል። እንዲህ በዝግታ ወደፊት እየሄድን አሁን በመድረክ ላይ ካለች አንዲት ትንሽ ወንዝ ዳር ደረስ። ሁሉም ወታደር ተጠምቶ ስለነበር በደረቀችው ወንዝ ውስጥ እየሄደ ትንሽ ውሃ ይቋጥረች ጉድጓድ ፈለጋ በያቅጣጫው ተበተነ። እኔም ትንሽ እንደሄድኩ አንዲት ትንሽ ውሃ ይቋጥረች ቦታ ስላገኘው በኮዳይ ለሞላ ጎንበስ ስል አንድ የታፈነ እንደ መጮህም የሚያደርገው ድምጽ ሰማው መሰለኝ። በቅጽበት የሰማው ድምጽ የልጅ ወልደ ገብርኤል መሰለኝ። ቀና ብዬ ሳይ ልጅ ወልደ ገብርኤል አሁንም ከዚያ ወጣት ሹም ጋር እየተሟገተ ነው። ኋላ ላይ ልጅ ወልደ ገብርኤል እንዳጫወተኝ ያን የታፈነ ጩኸት ያሰማው ራሱ ነበር። ልጅ ወልደ ገብርኤል ድምጹን ከፍ አድርጎ ማውራት ሲጀምር ወጣቱ ሽም አፉን በእጁ እንዳፈነው ነገረኝ። ይህ ወጣት ሹም ሆን ብሎ ወልዴን ከኛ ለይቶ አስቀርቶ የኛ ወታደሮች በደረቀችው ወንዝ ዳርቻ እንደተበተኑ አንድ ባንድ በጥይት ሊለቅሙን አስበዋል። ልጅ ወልደ ገብርኤል የትግራይ ልጅ በመሆኑ ብቻ ከዚህ ጭፍጨፋ ሊያድኑት ወስነዋል። የደጃዝማች ኃይለ ሥላሴ ጉግሳን ሰዎች መሰሪ ዓላማ በትክክል የተረዳው ልጅ ወልደ ገብርኤል ከወጣቱ ሹም ጋር የተያያዘውን ሙግት በተቻለው አቅም ሁሉ እያራዘመ ለኛ ትንሽ ጊዜ ለመግዛት እድል ለመስጠት እየሞከረ ነው። ያንን የታፈነ ጩኸት መሳይ ድምጽ እንደሰማው ቀና ብዬ ልጅ ወልዴን ምን እንደተፈጠረ ድምጼን ከፍ አድርጌ ጠየቅኩት። ልጅ ወልደ ገብርኤል በጉዟችን መቀጠል አለብን ሲል ልክ ምንም ነገር እንዳልተፈጠረ ሁሉ ፍጹም ተረጋግቶ መለሰልኝ። ልጅ ወልደ ገብርኤል የሆነ ነገር ሊጠቁመን ቢሞክር ኖሮ ሽፍቶቹ ያለምንም ምህረት በጥይት እንደሚቆሉን አውቋል። እናም ፍጹም ራሱን አረጋግቶ ልክ ለኛ ደንታ እንደሌለው ሰው ለመሆን እየሞከረ በመግቱ ገፋበት። ሽፍቶቹ ከአምስት ጥፍ በላይ ሆነዋል። ከሁሉም በላይ ደግሞ ባጭር ርቀት ከበውን በርጋታ ውሃ እንደሚጠጣ ከብት ይጠብቁናል ሊያርዱን። በድንገት ትንሽ ነገር ቢፈጠር ከኛ መካከል ለወሬ ነገር የሚቀር አንድም ሰው አይኖርም። ሐላላን ተሰማውት ለጆልደ ገብርኤል ልክ ከትግሪዎች ጋር እንደተሻረከና እኛን አሳልፈው እንደሸጠን መስሎ ወጣቱን ሹም አግባብቶ ወታደሮቹ ያሰቡትን ነገር በተሻለና ባመች ቦታ ከዚህ ወንዝ ርቀው እንዲፈጽሙ ያሳምነዋል። ወጣቱን ሹም እኛ ታጣቂዎች የትም የማይደርሱ ለርግ የቀረቡ የታሰሩ ወይም በብረት የገቡ ከብቶች አይነት አድርጎ ቆጥሮን በልጅ ወልደ ገብርኤል ሽምግልና ይስማማል። ለላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሹ
Shabbat shalom. ያንጥቆ ሸበለው አባቦ ድረስ ሸበለው ዋንዳር ሞሸኘው ሸበለው በዳማ ፈረስ ሸበለው ሸበለው